በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እንደምን አላችሁ? የጀመርነው ትምህርታችንን ዛሬ እንቀጥላለን። ዛሬ የምንካፍለው ትምህርት ክፍል 8 ነው። እግዚአብሔር አምላክ በድንቅ አሰራሩ በዘላለም ክብሩ በሁሉን ቻይነት ባህሪው በብዙ መከራና ችግር ውስጥ ያለውን በእስራኤልን ነፃ ለማውጣት ቅዱሳን ልጅ ሲሰራ የነበረውን ስራ ባለፈው ጊዜ አይተናል። ዛሬም ይህንን እንቀጥላለን። አሁንም በአጭር ጸሎት እንጀምራለን። አምላካችን እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን ጌታ እግዚአብሔር ሆይ። ይህ ትምህርት አሁንም ጌታ ሆይ ላንተ ክብር እንዲሆን እኛም ደግሞ ተምረን ለአንተ ትምህርት እንድንኖር እግዚአብሔር ሆይ አንተን እንድናከብር ጸጋህና ኃይልን ታበዛልን እንለምናለን። ጊዜያችንን ሁሉ ተረከብ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው የተለያዩ ታምራትን ሙሴና አሮን እየሰሩ የእስራኤልን ሕዝብ ነፃ ለማውጣት በፈርዖን ፊት ተገልጸው እናስታውሳለን። ዛሬ ደግሞ ይህ እነዚህ ታምራቶችን ሁሉ ቢያደርግም ሙሴና አሮን ቢያደርጉም ፈርዖን አሁንም ልቡ እንደደነደነ ነው ያለው። የፈርዖን ልብ ደንድኖ እግዚአብሔር የሰራው ነገር ለመቀበል አስቸግሮታል። እግዚአብሔርም ደግሞ ልቡን ሊያስጨብስ እርሱም ደግሞ የእስራኤል አምላክ የዕብራውያን አምላክ ማን እንደሆነ ፈርዖን እንዲረዳ የግብፅ ሕዝብም እንዲረዳ እግዚአብሔር አሁንም ስራውን ቀጥሏል። በሚቀጥለው በምዕራፍ 7 ዘጸአት ምዕራፍ 7 ከቁጥር 14 ጀምሮ እንደዚህ ይላል። እግዚአብሔር ሙሴን አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘው ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅ ትወስዳለህ፣ እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝብን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆነው በዚህ ታውቋለህ። እነሆም እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። በወንዙም ያሉት አሶች ይሞታሉ፣ ወንዙም ይቀማል። ግብፃውያንም የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔር ሙሴን አለው፣ አሮንን በትርህን ውሰድ፣ ደምም እንዲሆኑ በግብፅ ውሆች በወንዞቻቸው በመስኖቻቸው በኩሎቻቸው በውሃ ማከማቻቸው ሁሉ ላይ ሲንዘርጋ በለው። በግብፅ አገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ቁጥር 20 ላይ ሙሴና አሮን እግዚአብሔር እንዳላቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹም ፊት የወንዙን ውሃ መታ፣ የወንዙን ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩት አሶች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉ፣ ደሙም በግብፅ አገር ሁሉ ነበረ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረ የፈርዖንን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረው። ግብፃውያንም ሁሉ የወንዙን ውሃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ ለአሮን የግብፅ ውሆች በመጡ ጊዜ በሙሉ ውሆች እንደመሆኑ ሰው መጠጣት አልቻለም። የግብፅም አስማተኞች በአጋንንት ስራቸው እሱ እንዳደረጉ ነው ቅድም ጠቀስኩት ማለት ነው። እነዚህ አስማተኞችም እንደዚሁ አደረጉ ነው የሚለው። ይህም ሲሆን አሁንም ህዝቡን አልሰማም። የሰው ባህሪ በትዕቢት የተሞላ እያየ ድንቅ ታምራት ሲሰራ ለመቀበል አስቸጋሪ የሆነ የደነደነ ልብ ማለት ነው። የሚገርመው ግን የግብፅም የቁጥር 22 ላይ እንደሚናገረው የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እንግዲህ እዚህ ላይ ተመልከቱ፣ እየተፎካከሩ ነው። ሰይጣን የእግዚአብሔርን ስራ ተቀባይነት እንዳይኖረው እሱ ማድረግ እንደምትችል መሳይ የሆነ ነገር ተመሳሳይ የሆነ ነገር መስራቱን እንደቀጠለ ነው የምንመለከተው። ምናልባትም ይህም ሊሆን ይችላል ለእግዚአብሔር ክብርን እንዳይሰጥ ፈርዖን አሁንም በልበ ደንዳናነቱ መቀጠሉ። በአሁኑ ዘመን ይህ ነገር እንደዚህ አይነት ነገር አለ። እግዚአብሔር ታምራትን ሲሰራ እንደዚሁ ደግሞ በተለያየ ሃይማኖት ውስጥ ይሄ ከእግዚአብሔር ምጽዋ አምልኮ ጋር ያልተያዘ ከሰይጣን አምልኮ ጋር የተቀያየተ እምነት የሚከተሉት ብዙ አስማትና ብዙ ድንቃድንቅ ነገሮችን ሊያደርጉ ይችላሉ። ይህም እነሱ የሚከተሉት ሰዎች ከዛ ሰፈር ወጥተው ወደ እግዚአብሔር ሰፈር እንዳይመጡ እንቅፋት ይሆናል ማለት ነው። ሰይጣን እንግዲህ በዚህ መልክ በተለያየ መንገድ ሰዎች እግዚአብሔርን እንዳያመልኩ እንቅፋት ያስቀምጣል። ይህንን በማድረግ ሰዎች ወደ እግዚአብሔር እንዳይመጡ እኔም ማድረግ ይችላለሁ፣ እኔም ይችላለሁ፣ እኔም እኮ እንደዚሁ ሀያል አምላክ ነኝ የሚል አይነት አንድምታ ያለውን ሀሳብ የሚከተሉት እንዲይዙ ለማድረግ ማለት ነው። እንግዲህ ይህንን በማድረግ የግብፅ ጠንቋዮች ፈርዖን ይህንን እንዳይቀበል ምናልባት አስተዋጽኦ እንዳደረጉ መገመት እንችላለን። ሰይጣን በዚህ ዘመንም ተመሳሳይ የሆነ ነገር ያደርጋል። በተለያዩ ሃይማኖቶች ውስጥ እግዚአብሔርን የሚከተሉ የሚመስሉ ሰይጣን ውዥንብር የሚፈጥርበት አለ። ግን ባለፉት ትምህርቶች እንደጠቀስ ነው ይሄ አካሄድ ከተወሰነ ይሆናል፣ ግን ሁሉንም ነገር ሊያደርጉ እግዚአብሔር አይፈቅድላቸውም። ነገር ግን ጉዳት አያመጡ ማለት አይደለም፣ ጉዳት ያመጣሉ። አሁን የፈርዖን ልብ እንዲደረድን አንዱ ምክንያት ሊሆን ይችላል። ይሄ እግዚአብሔር እሱ ብቻውን አምላክ ሆኖ የተለየ ነገር ያደርጋል የሚል አንድምታ ያለው አካሄድ እንዳይረዱ በማድረግ ውዥንብሩን በመቀጠል የእሱ ተከታዮች ከእሱ ለቀው እንዳይሄዱ ያደርጋል ማለት ነው። ሌላው ቀርቶ ወንጌልን በሚሰብኩና የእግዚአብሔርን ድንቅ ስራ በሚሰሩ ሰዎች ላይ ሁሉ ጉዳት ለማድረግ መሞከሩ አይቀርም። ነገር ግን የእግዚአብሔር ክብር በሕዝቡ ዙሪያ ስለሆነ፣ የእግዚአብሔር ጥበቃ በሕዝቡ ዙሪያ ስለሆነ፣ የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስም ስለሆነ፣ አሸናፊ ስም ስለሆነ፣ ሌሎች ነገሮች ሁሉ ለዚህ ስም ስለሚንበረከኩ ኢየሱስ ክርስቶስ የእግዚአብሔር ልጅ የሰይጣንን ስራ ያፈርስ ዘንድ የተገለጠ ስለሆነ ሰይጣን በዚሁ በሚሰራው ስራ ደፍሮ ሊቀጥል አይችልም። ምክንያቱም ኢየሱስ ክርስቶስ የሰይጣንን ስራ ያፈርሳል። ስሙን የሚጠሩት በጌታ በኢየሱስ ክርስቶስም የዲያብሎስን ስራ ሊያፈርሱ ስለሚችሉ ማለት ነው። እነዚህ ጠንቋዮች፣ አስማተኞች፣ መተተኞች የሚሰሩትን ታምራት ሁሉ እንዳይሰራ ሊያደርጉ ይችላሉ ማለት ነው። ይህ ስም አለን በቃሉ ውስጥ እንደተናገረው ይህ ስም አለ። ይህ ስም ከስሞች ሁሉ በላይ የሆነ ስም ማለት ነው። ይህንን ስም ይዘን ነው ለዚህ ነው ብዙ ታምራት የሚሰሩ የነበሩትን ጠንቋዮች እነ ስምዖን የመሳሰሉትን በአዲስ ኪዳን ውስጥ ባለፈውም ትምህርት እንዳየ ነው ማለት ነው። ታምራትን ሲሰሩ የነበሩት ጌታ ኢየሱስን ሲቀበሉ ከዛ በኋላ ያ ነገራቸው ሁሉ ከዲያብሎስ ስለቅ ሰይጣን ስለቅ ከእሱ ጋር አብሮ ይህ ሁሉ ነገር እንደቆመ ይዛ ህዝቡን ለማሳሳት የህዝቡን ትኩረት ለመሳብ ሰዎች ደግሞ ወደ አምላካቸው ወደ እግዚአብሔር እንዳይዞ ለማድረግ ሰይጣን የሚሰራቸውን ተአምራት በጌታ በኢየሱስ ክርስቶስ እንድናፈርስ እንችላለን። ይህ ድፍረት አለ። ይህ ስልጣን አለ። ለሙሴ የተሰጠው አይነት ታላቅ ስልጣን ልክ በበትሩ ሙሴና አሮን ተአምራትን እንደሚያደርጉ ዛሬ በጌታ በኢየሱስ ክርስቶስ እኛም ደግሞ በእምነት ድንቅ ነገሮችን ማድረግ እንችላለን። ድንቅ ነገርን ለመስራት የሚዳዳው የዲያብሎስን ስራው እንዳይሰራ መቋቋምና ማቆም እንችላለን። ከማቆምም አልፎ ደግሞ በዛ መንፈስ ሆኖ በዲያብሎስ መንፈስ ሆኖ ያንን የሚሰራው ሰውዬ ከዛ ነፃ እንዲወጣ ከዲያብሎስ ስራት ነፃ እንዲወጣ ሁሉ ማድረግ እንችላለን። የጌታ ኢየሱስ ክርስቶስ ሲሆን ከስሞች ሁሉ በላይ የሆነው ስም ይህንን ያደርጋል። ስለዚህ ይሄ እምነት ይኖራል። ነገር ግን በአሁኑ ዘመንም እንዲህ አይነት ነገር አይኖርም አይደለም፣ ይኖራል። ብዙ ጦንቋዮች አሉ። በተለይ በሩቅ ምስራቅ ብዙ፣ በመካከለኛ ምስራቅ፣ በሩቅ ምስራቅ ብዙ የዚህ አይነት ነገሮች የጭንቁላ አሰራሮች በጣም የገነኑበት ሁኔታ አለ። ስለዚህም እነዚህን ሰዎች የሚያመልኩ እነዚህን ዲያብሎስን የሚያመልኩና ታምራትን የሚሰሩት እርሱ ዲያብሎስ ታላቅ አምላክ እንደሆነ በመተማመን እንዲያውም ምንም ቅር ሳይላቸው ይቀጥላሉ በሞት መንገድ ከእግዚአብሔር ሀሳብና ከዘላለማዊ አካሄድ መሳሳቸውን አያውቁም። አምላክ እርሱ እንደሆነ በጣዖት አምልኮ ሲሆን የዲያብሎስን ስራ የጥንቆላና አስማት እየሰሩ ይቀጥላሉ። በእርሱ ሌሎች እንዲያምኑ በማድረግ እንደዚህ ይቀጥላሉ ማለት ነው። እኛ ደግሞ የእግዚአብሔር ሰዎች የዲያብሎስን ስራ ለመግለጥ እና ስራውን እንድናፈርስ ይሄ ጥሪ ስላለን ያን በመግለጥ በእውነተኛው አምላክ በአንድ አምላክ ከዛ በአብ በወልድ በመንፈስ ቅዱስ ሰዎች እንዲያምኑና ከዲያብሎስ ስራ ነፃ እንዲያወጡ የዲያብሎስን ስራ አሰራሩ ሁሉ ከንቱ እንዲሆን የማድረግ ኃላፊነታችንን መወጣት አለብን ማለት ነው። እንግዲህ በዚህ ሁኔታ አሁንም ሮድ ይህም ሆኖ እምቢ ይላል። አሁንም አንገተ ደንዳና ሆኖ ይቀጥላል ማለት ነው። የፈሪዖን ልብ ጸና፣ አልሰማቸውም ይላል። ፈሪዖንም ተመልሶ ወደ ቤቱ ገባ። ይህንንም ደግሞ በልቡ አላኖረውም። ይሄ ደም የሆነው ሁሉ ነገር አገር መበላሸቱም ለእሱ ብዙ ትኩረት አልሰጠውም። ግብፃውያንም ሁሉ የወንዙ ውሃ ይጠጡ ዘንድ አልቻሉም እና በወንዙ አጠገብ ውሃ ሊጠጡ ቆፈሩ፣ ጉድጓድ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ 7 ቀን ተፈጸመ። ይህ ደም ከሆነ በኋላ ማለት ነው። አሁን የግብፅ ህዝብ ተቸግሯል። መጠጣት አልቻለም። መከራና ጉስቁልና ሆነ። ያኔ የህዝቡን የእስራኤልን ህዝብ ሲያጎሳቁሉ የነበሩት ሲያስጨንቁ የነበሩት ዛሬ በበረታች ክንዱ በታላቅ አሰራሩ እነሱ ተጨነቁ። ለህዝቡ ለእስራኤል የቆመ የዘላለም አምላክ እግዚአብሔር እንደተናገረው በሙሴና በአሮን በኩል ይህንን ድንቅ ነገር ማድረግ ጀመረ። አስጨናቂው መጨነቅ ጀመረ። አዋቂው መታወቅ ጀመረ። ትዕቢተኛው ለእርሱ በሚገባው ቋንቋ የሰራዊት ጌታ እግዚአብሔር እነሆ ስራውን ጀመረ። ይህንን ያየው በጭቆና ቀንበር፣ በግፍ አሰራር እጅግ በጣም ሲያለቅስ የነበረው የእስራኤል ህዝብ፣ የአይሁድ ህዝብ በዚህ ጊዜ በአምላኩ መመካት አንገቱን ደግሞ ቀና ማድረግ ጀመረ። አምላካችን እግዚአብሔር በመከራችን ሰዓት ደርሶ መከራችንን በመምታት ወይም የመከራውን ምክንያት የሆነውን ነገር በመምታት አንገታችንን ቀና የሚያደርግ አምላክ ነው። አስተማመኝ አምላክ ነው። የሚያስመካ አምላክ ነው። ሌላ አምላክም የሚያስፈልገን አይደለም። እሱ ብቻውን በቂ አምላክ ነው። ኦ እንዴት ድንቅ አምላክ ነው እኛ የምናመልከው! በእውነት ኦ እንዴት ድንቅ አምላክ ነው እኛ የምናመልከው! በጸናች ክንዱ መከራችንን እንዲህ የሚመታ የሚያስጨንቁንን የሚያስጨንቅ የሚያውኩንን የሚያውቅ ድንቅ አምላክ ነው። በእንዲህ አይነት አሁንም ታምራቱን ቀጠለ። ምዕራፍ 8 ቁጥር 1 ጀምሮ እንዲህ ይላል፣ እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንሰጣለን። ወንዙ ጓጉንቸሮችን ያፈላል። ወጣው ወደ ቢብቴ፣ ወደ መኝታ ቤቴ፣ ወደ አልጋ፣ ወደ ባሪያዎችን ቤት ይገባሉ። ወደ ባሪያዎችን ቤት ይገባሉ። ሲቢተኛው ሀሊዎች እንቢስ መከራውና ቋጠረው እየጠበቅበት ነው ያለው። እግዚአብሔር እስኪሰማው ድረስ ታምራቱን ቀጥሏል። በባሪያዎቹ በኩል የህዝቡ ጩኸት ወደ እርሱ ደርሷልና የተጨነቁት ያስጨነቃቸውን እግዚአብሔር በብርቱ ክንዱና በኃያልነቱ ያስጨንቅ የህዝቡን መከራ እግዚአብሔር ከላያቸው ላይ ገፎ አንከባሉ ልጅሩ ወስኗልና ማንም ሊከለክለው ይችላል? እንግዲህ ምድር ሁሉ ጓጉንቸር ይሆናል፣ ወደ ቤቴ ይመጣል ጠቅላላ ምድር ህዝብ ሁሉ። ቁጥር 6 አሮንም በግብፅ ሰዎች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅን አገር ሸፈኑ። ጠንቋዮችም በአስማታቸው እንዲህ ያደረጉ ይገር ማለት ያውላችሁ ቀጠሉ። እነዚህም ጠንቋዮችም በዚህ አስማት ይሄን ማድረግ ቀጠሉ። በግብፅም አገር ላይ ጓጉንቸሮችን አወጡ። አሮንም ሙሴንና አሮንን ጠርቶ ጓጉንቸሮችን ከኔ ከህዝብም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሰዋ ዘንድ ህዝቡን እለቃለሁ አለ። አሁን እየተሰማው መጣ። ብርቱ አምላክ፣ የዘላለም አምላክ፣ የክብር ጌታ ለፈርዖን በሚገባው ቋንቋ ደግሞ ደጋግሞ ሲናገር አሁን ነገሩ እየበረታበት መጣ። አሁን ሊያልፈው ከሚችለው በላይ ሆነ። ቤቱ ቤተ መንግስቱ ውስጥ ጓጉንቸሮች እየዘለሉ ገቡ። እንደ አሁን ታዲያ እዚህ ላይ እንዴት ልዝናና ይችላል? እንዴትስ ዘና ብሎ ምግቡን ሊበላ ይችላል? እንዴት ንጉሠ ነገሥትነቱ ውስጥ ሊረጋገጥለት ይችላል? በዚህ ውርደት ነው፣ አፍረት ነው። እግዚአብሔር በሚሰማው ቋንቋ ተናገረው። እዚህ ላይ ፈሪዎን እንዲገለው ሲችል እኮ እግዚአብሔር የእርሱን ማንነቱን በህይወት እያለ እንዲያየው ነው። ከሞት የበለጠ ውርደት ነው። የሞተ ሰው ውርደትን አያውቅም። በህይወት ያለ ሰው ግን ውርደትን ሊያውቅ ይችላል። እዚህ ላይ ግን የዕብራውያን አምላክ ማን እንደሆነ አሁን እየገባው መጣ። ግን በአንጻሩ ደግሞ የግብፅ ጠንቋዮችን ተመሳሳይ ነገር እያደረጉ ነው ያሉት። አሁን ባጣበት እለቃለሁ አለ። ህዝቡንም እለቃለሁ። ለሙሴና ለአሮን እንዲህ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችም ለህዝብም ይቅርታ፣ ይህን ክፍል ደግሞ ያነባለሁ። በወንዙም ብቻ ጓጉንቸሮቹ እንዲቀሩ ለአንተ ለባሪያዎችም ለህዝብህም መቼ እንድጸልይልኝ አስታውቀኝ አለው። እኔ ጸልይልሃለሁ ግን አስታውቀኝ። አሁንም ይሄ ምልክት ነው ራሱ አንተ ባልከው ጊዜ። አሁን ይህን ነገር አሁን የግብፅ ጠንቋዮች ሊያደርጉ አይችሉም። የግብፅ ጠንቋዮች እዚህ ላይ የምናየው ምንድን ነው? እነ ሙሴ ያደረጉትን እየተከተሉ ነው። እግዚአብሔር የሰራውን ስራ ዲያብሎስ መንፈስ ስለሆነ የተጠቀመበትን ነገር እየኮረጀ ነው ሲያደርግ የነበረው። በራሱ ግን ያንን ነገር ማድረግ አልቻለም። አሁን የተምታታ ነገር እንዳይሆን ይሄ የሆነው እግዚአብሔር እርሱ እንዳደረገ እንዲያውቁ መቼ እንድጸልይ ንገረኛ ነው። ልክ እግዚአብሔር እንዳደረገው እንዲገባቸው ማለት ነው። እርሱም ነገ አለ። ልክ ሙሴም እንደዚሁ እሱ ነገ ባለው ጊዜ ሙሴም አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃል ይሁን አለ። አምላካችንን እግዚአብሔርን የሚመስል እንደሌለ እግዚአብሔር አምላክ እንደ ያዕቆብ አምላክ እንደ ይስሐቅ አምላክ የክብር አምላክ የዘላለም አምላክ ሁሉ ቻይ የሆነ አምላክ እንድሱ ያለ አምላክ እንደሌለ ታውቅ ዘንድ አንተ እንዳሰብክ ይሁን አለ። ጸለየ ማለት ነው። ነገ በዛ በተባለው ጊዜ ጸለየ። እንግዲህ ዋጉቸሮችም ከአንተና ከአንተ ከቤቶችም ከባሪያዎችም ከህዝብም ይሄዳሉ አለ። ይህንን የግብፅ ጠንቋዮች ሊያደርጉ አይችሉም። ብችሉ ብሎ መቼም ይህንን እንደው ልናስብ እንችላለን። ፈርዖን አስቀድሞ የግብፅን ጠንቋዮች ሳይጠይቅ የቀረ አይመስለኝም። እነሱ ደግሞ ዋጉንቸሮች እንዲጠፉ ቢያደርጉ ኖሮ እሺ አይልም ነበር። ሞክሮ አቅቶት ነው። ለዚህ ነው ዲያብሎስ ታምራት ቢሰራ ሁሉን መስራት አይችልም። ብዙ ነገሮችን ደግሞ ይኮርጃል። ፎርሙላው ማለት ነው እግዚአብሔር የሰራበትን ጥንት ራሱ መልአክ ስለነበረ የመንፈስም ተካፋይ ስለነበረ የእግዚአብሔርን አሰራር ያውቃልና በተወሰነም ደረጃ ስለሚያውቅ እግዚአብሔር የሰራው ነገር እየኮረጀ ለማሳሳት ይጠቀማል ማለት ነው። ነገር ግን አሁን እዚህ ላይ እንዲያጠፋ አልቻልም። እግዚአብሔር አልፈቀደውም። ይህንን ፎርሙላ እግዚአብሔር የሰራበትን ፎርሙላ ዋጉንቸሮቹ እንዲጠፉ የሚያደርጉበትን ፎርሙላ ቀመራውን እግዚአብሔር አልገለጸም። ስላልገለጸ ሊያደርጉ አልቻሉም። አሁን ያለው ምርጫ ምንድን ነው? በእግዚአብሔር ብቻ ወደ እግዚአብሔር መመልከት፣ ወደ ሙሴና ወደ አሮን መመልከት ነበርና ፈሪዮን ይህን አደረገ። ሙሴና ፈሪዮንም ይህንን ባደረጉ ጊዜ ዋጉንቸሮቹ ጠፉ። ህዝቡ ትንሽም እፎይታ ሊያገኝ ማለት ነው። አምላካችን ማንነቱን በዚህ መልክ ይገልጻል። ማንም የማይሰራውን በመስራት ማንም የማይችለውን በመቻል የክብሩን ኃያልነትና ታላቅነት በዚህ መልክ በመግለጽ ማለት ነው። እንደዚሁም ዋጉንቸሮች ሄዱ። እንግዲህ እንደዚህ ነው የሚለው። ሙሴም በፈርዖን ላይ ስላመጣቸው ዋጉንቸሮች ወደ እግዚአብሔር ጮኸ ይላል። እግዚአብሔርም ሙሴ እንዳለው አደረገ። ዋጉንቸሮቹ ከቤት ከወደጅም ከሜዳ ሞቱ። እንደ ክምር አድርገው ሰበሰቧቸው። ምድርም ደማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ። እንደገና ደግሞ ማለት ነው እንግዲህ ተመልከቱ፣ ጓጉንቸር ሁሉ በግብፅ ምድር የሆነው ሲሞት አሁን በግማት ደግሞ እየቀጣቸው ነው። ለደንታና እግዚአብሔርን ለማይሰማ ሁሉ ጊዜ መቀንቀጥ ነው። እግዚአብሔርን የሚሰማ ግን ሳይቀጠቀጥ እግዚአብሔር ሲናገር በአክብሮት በአንድ ቃል ሰምቶ ለእግዚአብሔር የታዘዘ በረከትን ያገኛል። አንገተ ደንዳና ይቀጣል። በዚህ መልክ ይቀጠቅጣል ማለት ነው። የባሕቴ አንገተ ደንዳና የባሕቴ ይቀጠቅጣል ማለት ነው። እንደ ፈርዖን አይነቱ እና አሁንም ፈርዖን አሁንም ወደ መጀመሪያው ትዕቢቱ ተመለሰ። ጓጉንቸሮቹ ከሞቱ በኋላ የህዝቡ መጨነቅ በዚህ በግማት መጨነቁም ለእሱ ምንም አይደለም። አሁን እርሱ ታላቅ እንደሆነ የእሱን ታላቅነት በማሰብ ይህንን ለመቀበል አሁንም ደግሞ ወደ ቀደመው ወደ እምቢተኝነት ልቡ ተመለሰ። እግዚአብሔር እንደተናገረ አልሰማቸውም ይላል። ቁጥር 17 ላይ እንደገና 16 ላይ እንደገና ሌላ ተአምር ይሰራል። እግዚአብሔር ሙሴን አለው፣ አሮንን በትሬን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩ ትቢያ የምድሩን ትቢያ ምጣ አለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታ፣ በሰውና በእንስሳትም ላይ ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ምን አይነት አቀጣጥ ነው እንግዲህ! ሁሉ አቧራ ሁሉ የምድር ትቢያ ሁሉ ቅማል ሲሆን እንግዲህ ይታያችሁ ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ። አሁንም ያሉ ጠንቋዮች አደረጉ ተመሳሳይ፣ ያው እየተከተሉ ማለት ነው። ቅድም እንደተጠቀስኩት ሰይጣን የክብር ተካፋይ ስለነበረ የተጣለ መልአክ ስለነበረ የተደረገው ነገር እንግዲህ እየተረዳ ነው። ቻይ የሆነው እግዚአብሔር የታራበትን ፎርሙላው የጥበቡን ምስጢር አሁን ተጠቀ ተያክሉ ተጠቀ ምክንያቱም ዲያብሎስንም ራሱ ከሰራዊቱ ጋር እነዛን አመፀኞቹን መላእክት የፈጠረው ራሱ እግዚአብሔር ነው። መላእክትን የፈጠረ እግዚአብሔር ነው። ሰውን የፈጠረ እግዚአብሔር ነው። በዚህ በፍጥረት ዓለም በዩኒቨርስ የሞላው ነገር ሁሉ የፈጠረ እግዚአብሔር ነው። እግዚአብሔር ዲያብሎስንም አላማውንና ሀሳቡን እንዴት እንደሚያፈሹ ስላወቀ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የዲያብሎስን ስራ አፈረሰ። በመጨረሻ የዲያብሎስ ስራ ካንቱ ይሆን ዘንድ የተወሰነ የእግዚአብሔር መልአክ በነበረበት ጊዜ የነበረው ስልጣንና ጥበቡ በዛ ጥበቡም ደግሞ እስከ ተወሰነ ድረስ የሰው ልጅ እያሳሳተ ሲቀጥል የነበረው አሁን ያ በእጁ ያለውን ስልጣኑንም በኢየሱስ ክርስቶስ ሞትና ትንሣኤ ያንን ሁሉ ቀማው። ያ ማለት አሁንም ዲያብሎስ ታምራትን መስራት አይችልም ማለት አይደለም። እስከ ተወሰነ መስራት ይችላል ለማሳሳት፣ አሁንም እያደረገ ነው። እዚህ ላይ መጠንቀቅ ይገባናል። ዲያብሎስ ታምራትን አይሰራም ብለን አፋችን ሞልተን አንናገር። ይሰራል እስከ ተወሰነ። ነገር ግን የዲያብሎስን ስራ ለማፍረስ እኛ የእግዚአብሔር ሰዎች ደግሞ የኢየሱስ ክርስቶስን ስም ይዘን መውጣትና ማፍረስ አለብን። በጸሎት በእምነት ጸሎት ማለት ነው። እውነቱን ደግሞ ያንን እውነት ደግሞ በመግለጽ ማለት ነው። አሁን እነሱ የሰሩትን ጥማት ማድረግ አልቻለም። እዚህ ላይ እንግዲህ አቅሙ ገደቡ እንግዲህ እየተደረገ ነው ማለት ነው። በአምላካችን በእግዚአብሔር አሁን ምን አሉ እነዚህ ሰዎች ጠንቋዮቹ? ጠንቋዮችም በለሆነን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደተናገረ አልሰማቸው። የሚገርም ነው። እዚህ ላይ ጠንቋዮች ይህ የእግዚአብሔር ጣት ናት አሉ። አክለው ልጅ አረጉ የእግዚአብሔርን ታላቅነት፣ ለእግዚአብሔር እውቅና ሰጡ። እርሱ ሁሉን ቻይ፣ እኛም ይህንን ማድረግ አልቻልም፣ ይቺ የእግዚአብሔር እጅ ናት አሉ። እንግዲህ በቀደመው ታምራት በተደረገው እነዚህ ጠንቋዮች ፈርዖንን ሲያሳስቱ እንደነበረ መገመት ይቻላል። ምክንያቱም እነሱ ሲሰሩ ሙሴና አሮን የሰሩት እነሱ ሲሰሩ ይሄን የተለየ አምላክ እንዳሰራ እንግዲህ በማሰብ ቀጠለበት ቤቱ። አሁን ግን የጠንቋዮችን አቅም እግዚአብሔር ተቆጣጠረ። የዲያብሎስ ስራ አሁን እዚህ ላይ እንዲቆም፣ ከዛ በላይ እንዳይቀጥል አደረገ ማለት ነው። በዚህን ጊዜ ለእግዚአብሔር ክብር ይሰጡ ለጣሁን ለፈርዖንም ይቺ የእግዚአብሔር ጣት ናት አሉ ተናገሩ። እግዚአብሔር ይመስገን። ምድርና በምድር ያለው ሁሉ በሰማይና በሰማይ ያለው ሁሉ ኃይል ሁሉ ለእግዚአብሔር ይበረከት ዘንድ ይገባል። እዚህ ላይ የፈርዖን ፈርዖንንና የፈርዖን ጠንቋዮችንም ሁሉ ጌታ ማንበርከኩን ቀጠለ። ግን አሁንም ፈርዖን እንዲህ አለ፣ ጠንቋዮች አክኖሎጂ ቢያደርጉም ይሄን መስማት አልፈለገም፣ አልተቀበለም። አሁን ቁጥር 20 ላይ ምዕራፍ 8 ቁጥር 20 ላይ እንደዚህ ይላል፣ እግዚአብሔር ሙሴን አለው ማልደ ተነሳ። እንግዲህ አሁን ለፈርዖን በሚገባው ቋንቋ አሁን ጠንቋዮች እጃቸውን ሰጡ። የሚሆነው ሁሉ ነገር ማድረግ እንደማይችሉ ገደባቸውን፣ አቅማቸውን አወቁ። አምላካቸው ዲያብሎስም ስራቸው መስራት የሚችሉበትንም አቅም አሁን ገብቷቸዋል በመንፈሳቸው። አሁን ግን ያልተበገረው ፈርዖን ነው። ለፈርዖንም እግዚአብሔር ልክ በዚህ መልክ ፈርዖንን ሀሳቡን ፈቃዱን ሁሉ ሳይወድ እግዚአብሔር እሱ አምላክ እንደሆነ እንዲቀበል ስራውን ቀጥ ይቀጥላል ማለት ነው። ቁጥር 20 ላይ እግዚአብሔርም ሙሴን አለው ማልደህ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህም በለው እግዚአብሔር እንዲህ ይላል እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅ እነሆ በአንተ በባሪያዎችም በሕዝቤም በቤቶችም ላይ የዝንብ መንጎች ይሰዳለሁ። የግብፃውያን ቤቶች የሚኖሩባትን ምድር ሁሉ በዝንብ መንጋ መንጎች ይሞላሉ። በዚያን ቀን በምድር መካከል እኔ እግዚአብሔር እንደሆነ ይገኛሉ። በጌሴ ምድር ህዝበ እስራኤል ባለበት በዚያ መሬት ላይ በዚያ አገር ላይ በግብጽ አገር ህዝቡ የእስራኤል ህዝብ በሚኖርበት አውራጃ ወይም ክፍለ አገር ይሄ እንዳይሆን ልምብ እንዳይሆን ማለት ላይ ያለው አለ። በዚህም እኔ አምላክ እንደሆንኩ እንድትረዳ ማለት ነው። የሚቀመጥባትም የጌሴምን ምድር ላይ ያለው በህዝቤና በህዝቤ መካከል ላይ ያለው ይህም ታምራት ነገ ይሆናል። ነገ እግዚአብሔርም እንዲሁ አደረገ። አቤት እንዴት ድንቅ አምላክ ነው! እንዲህም አደረገ በፈርዖንም ቤት በባሪያዎቹም ቤቶች ውስጥ ብዙ የዝንብ መንጋዎች መጣ። በግብፅም አገር ሁሉ ላይ ከዝንብ መንጋ የተነሳ ምድር ጠፋች። አቤት አቤት ይታያችሁ! አንዲት ዝንብ ምግብ ስትበላ እንኳን ስትገኝ ምን ያህል እንደሚከፈል እናስታውስ። አሁን ምድር በሙሉ ዝንብ ሲሆን ንብ እኮ አይደለም፣ ንብ አይደለም፣ ዝንብ ነው እኮ። ቆሻሻ ቀፋፊ ቆሻሻ ነገር ይዞ የሚመጣ ማለት ነው። በአይነ ምድር ላይ የሚያርፍ በሽንት ላይ የሚያርፍ እንዲሁ ደግሞ መቶ በምግብም ላይ የሚያርፍ የሚበክል ማለት ነው። እንግዲህ አልሰማ ያለው ትዕቢተኛው ትዕቢቱ ወደ ውርደት እስክለወጥ ድረስ አምላካችን እግዚአብሔር ህዝቡን በጸናች ክንዱ ከባርነት ከዛ ከጸናው መከራ ሊያወጣቸው ስራውን በዚህ መልክ ቀጠለ። ቁጥር 25 ላይ ፈርዖንም ሙሴንና አሮንን ጠርቶ ሂዱ በአገሩ ውስጥ ለአምላካችሁ ሰው አላቸው። አሁን ሳይወድ ተመልከቱ። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም ነው። እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የሶስት ቀን መንገድ ወደ ምድረ በዳ እንሄዳለን። ከዚህ በግብፅ ምድር አንሰዋም አንተ እንደምትለው ማለት ነው። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። ተመልከቱ፣ አሁንም በገደብ ነው የቀየረው። እግዚአብሔር አምላክ እንደጠየቀው ሙሉ በሙሉ ሶስት ቀን ወደሚፈጅ ወደ ሩቅ ምድር ወደ ምድረ በዳ እንዲሄዱ ሳይሆን እርቀው እንዳይሄዱ ገደብ እያስቀመጠ ነው። ሙሴም እነሆ ከአንተ ዘንድ እወጣለሁ፣ የዝንቡ መንጋ ከፈርዖን ከባሪያዎቹም ከሕዝቡም ነገ እንዲሁ ወደ እግዚአብሔር እንዲሄዱ ወደ እግዚአብሔር ጸልያለሁ፣ ነገር ግን ለእግዚአብሔር ይሰዋ ዘንድ ሕዝቡን እንዳይለቅ ፈርዖን እንደገና አያታልለን አለ። አታታልለን ነው በቃ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ። የዝንቡ መንጎች ከፈርዖን ከባሪያዎቹም ከሕዝቡም አስነሳ፣ አንድ እንኳን አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ሕዝቡንም አለቀቀ። ተመልከቱ እንግዲህ ይህ ሰው በጣም ምን አይነት ደንታናነት ነው! ክቡርነት ነው ይሄ። ይህንን እያለ አሁንም ሰይጣን እኮ እንደዚህ እኮ ነው፣ ጨካኝ እያወቀ ጽድቅን እኮ እያወቀ እኮ ነው ሰይጣን እኮ የዓለምን ሕዝብ እያሳሳተ ያለው። ሰዎች የእግዚአብሔርን መንግስት እንደሚወርሱ እኮ ያውቃል። እግዚአብሔር እኮ አምላክ እንደሆነ አጥቶ አይደለም። ነገር ግን ያ ድሉ እሱ በማመፁ ምክንያት ከሱ ስለ አንድ አንድ ጊዜ ስላመለጠ እና እርሱም ደግሞ ከራሱ ጋር ብዙ ተከታዮችን ለእርሱ ወደ ተፈረደለት ወደ ዘላለም ወደ እሳት ባህር ይዞ ለመሄድ ነው። አሁንም አልሰማም። አሁንም እንደዚህ ሆነ። ቁጥር 9 ላይ ምዕራፍ 9 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ህዝብን ልቀቅ። ተመሳሳይ ቃል ነው እስካሁን፣ ያገለግለኝ ዘንድ ህዝብን ልቀቅ ነው። ህዝብን ልቀቅ ልትለቃቸው እንዲህ ብትል ብትይዛቸው እነሆ እግዚአብሔር እጅ በሜዳ ውስጥ ባሉት በከብቶቼ በፈረሶቼ በአህዮቼ በግመሎቼም በባሪያዎችም በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል። እነዚህ አሁን ከአሁኑ ከተወሰነ ጊዜ ጀምሮ እግዚአብሔር በህዝቡ ላይ ይህ መቅሰፍት እንዳይወርድ በጌሴምና በሌላው የግብፅ ክፍል ውስጥ እግዚአብሔር ድንበር አበጀ። ይሄ የሚደረገው ነገር በእስራኤል ሰፈር እንዳይሆን እግዚአብሔር አምላክ ህዝቡን በዚህ መልክ እየተጠነቀቀላቸው ከዚህ በፊት መከራ፣ ችግር፣ ለቅሶ፣ ሞት፣ ጭቆና፣ ግፍ እና በደል የሌለው ግፍ በህዝቡ ላይ በሆነበት ፈንታ አሁን ደግሞ ሰላምና ክብር፣ መልካም ጥበቃ፣ ነጸይፍ ነገር፣ እነዚህ ነገሮች ሁሉ በግብፅ ምድር የሚሆኑት በህዝቡ ምድር እንዳይሆኑ እግዚአብሔር ገደብ አበጀ። የሚገርማችሁ ነገር እኛን የእግዚአብሔርን ሰዎች የሚያስጨንቅ ነገር እግዚአብሔርን የሚያስጨንቅ ነው። በዚህ ጊዜ እግዚአብሔር ለህዝቡ በሚወድበት ጊዜ የሚያስጨንቁትን ሰዎች የሚያስጨንቀው ነገር በተለያየ መንገድ ሲያስጨንቅ ለህዝቡ ደግሞ ሰላም ይሆናል። ሰላምን በምድራችን ይሆናል። ሰላም በቤታችን ይሆናል። በትክክል በአምላካችን በእግዚአብሔር ስንታመን ለእርሱ ለመኖር ስንቆርጥ በምድር ካለው ነገር ጋር ላለመስማማት ቆርጥን አቋም ይዘን አምላካችን ለእግዚአብሔር የምንሆን ከሆነ ያኔ እግዚአብሔር ሰላም ከኛ ጋር፣ የእግዚአብሔር ክብር ከኛ ጋር፣ የእግዚአብሔር ጥበቃ ከኛ ጋር፣ የእግዚአብሔር ምቾት ከኛ ጋር። በተቃራኒው ደግሞ በጠላት ምድር ሰላም ማጣት፣ ማስጨነቅ፣ በሚያስጨንቁት ላይ ጭንቀት፣ በእኛ ላይ በጭካኔ በተቆጡት ላይ ጭካኔና ቁጣ ይሆንባቸው። በአምላካችን መታመን እንግዲህ ምን ያህል ዋስትና ያለው ሕይወት እንደሆነ መረዳት እንችላለን። እግዚአብሔር ሕዝቡን እስራኤልን በዚህ መልክ ለይቶ እነዚህ መቅሰፍቶች በግብፃውያን ላይ ብቻ እንዲሆኑ ነው፣ የእስራኤል ሰፈር ግን በመልካም የተጠበቀ እንዲሆን እናያለን። እግዚአብሔርም በእስራኤልና በግብፆች ከብቶች መካከል ይለያል። ከእስራኤልም ልጆች ከብቶች አንዳች አይጠፉ። ይህም ታምር እንደሆን እኮ ነው። ግብፃውያን ፈሪዎንና ግብፃውያን ይህን እንዲያዩ ነው። የእስራኤል እንዳልተነካ ህዝቡን የሚጠብቅ አምላክ መሆኑን የፈሪዎን ክንድ እጅግ በጣም የበረታ ለብዙ ዘመናት እስራኤላውያንን ያስጨነቀ፣ ያስለቀሰ፣ የገደለ፣ ረግጦ የገዛ በዚህም ጊዜ ደግሞ ጭንቀቱና መከራው የበዛበት የእስራኤል ህዝብ ሲጮ የነሱን ጩኸት ሰምቶ እግዚአብሔር ሙሴንና አሮንን አስነሳ። ለሙሴም እንደተገለጸው እግዚአብሔር በጸናች ክንዱ በታላቅ ኃይሉ እነዚህ ታምራት መስራትና አስጨናቂውን እያስጨነቀ ሳይወድ እርሱ ሁሉን የሚገዛ አምላክ የፈርዖንም አምላክ እግዚአብሔር መሆኑን የህዝቡ የእስራኤል አምላክ መሆኑን ግብፃውያንንም የፈጠረ መሆኑን በምድር ያለውን ህዝብ ሁሉ የፈጠረ መሆኑን ከእርሱ ፈቃድና ሀሳብ ውጭ ማንም በህዝቡ ላይ ሊያደርግ እንደማይችል ሊያሳይ እግዚአብሔር የህዝቡን ጩኸት ሰምቶ በዚህ መልክ ተነሳ። ተነስቶም አሁን ወደ መጨረሻው ህዝቡን ወደ ማስለቀቅ ደረጃ ያው በህይወት እያለ በመዝሙር ዳዊት ውስጥ ጠላቶቻችን እያሉ ራሳችንን በዘይት ቀባ ይላል ዳዊት።
እነዚህ ያልጠነቁ በባርነት የገዙ የጠከሩባቸው በብርቱ ክንዱ ሬዳይ በሌለው ክንዱ በጭከና ክንዱ ሲገዛ የነበረውን ፈሪውን እያየ ህዝቡን እርሱ ደግሞ በበለጠና እጅግ በጣም በበረታ ክንዱ ህዝቡን እስራኤልን ነጻ የሚያወጣበትን ድንቅ ታምር እየሰራ እንመለከታለን። ወገኖቼ የዚህ ትምህርት ዋናው ርዕስ እንዳይረሳ ማሳሰብ ወዳለሁ፣ እግዚአብሔር አምላካችን በነ ሙሴ ጊዜ በነ አብርሃም ጊዜ በነ ሙሴ ጊዜ እንዲህ አይነት ታምር ይሰራ ነበረ። ተመሳሳይ የሆነውን ታምራት በመንፈስ በሐዋርያ ዘመን ሲሰራ ነበረ። ከዛም ቀጥሎ እግዚአብሔር መስራቱን አላቆመም፣ ይሰራል። እግዚአብሔር ዛሬም ይሰራል። እግዚአብሔር ለዘላለም ይሰራል። አሜን። ስራውን ያቆመ አይደለም። ለሙሴም እንደተናገረው ያለና የሚኖር ነው፣ የሰራና የሚሰራም ነው። ያለና የሚኖር የዘላለም አምላክ ነው እኛ የምናመልከው። የበረታውን ሁሉ የሚመታ በእኛ ላይ የተነሳውን ሁሉ ነገር እግዚአብሔር በህዝቡ ላይ የተነሳው ነገር ሁሉ መቋቋም የሚችል የነበረውን ስትራቴጂ አካሄዱን ማንም ሊነግረው የማይገባ ድንቅ አምላክ፣ ማንም ስለዚህ ለሱ ሊነግረው የማይገባ አምላክ ነው። ይህንን ነው ያንም ይሰራ ነበር፣ በአማረትን ዘመን ይሰራ፣ አሁንም ይሰራል። አሁንም እግዚአብሔር እንዲህ አይነት አምላክ ሊሰራ ይችላል። ይችላል ሳይሆን ይሰራል፣ የእኛ እምነት ነው። እኛ ከተነሳን ብቻ እዚህ ላይ ሙሴና አሮን ለእግዚአብሔር ክብር ነው ያንን ያደረጉ፣ ለራሳቸው ክብር አይደለም። እዚህ ላይ ልዩነቱ እንግዲህ እዚህ ላይ ነው። የፈርዖን ተወካዮች ለፈርዖን ክብር ነው ታምራትን ይሰሩ የነበሩት። ደግሞ ለጥፋትና ሰዎችን ወደ ሲኦል ለማውረድ ለሰይጣን ፈቃድ ነው ያንን እያደረጉ የነበሩት። ፈርዖንና ሙሴና አሮን ግን ታምራትን ይሰሩ የነበሩት ለሰማይና ለምድር ጌታ ለእግዚአብሔር ክብር ነው፣ ሰዎቹን ለመታደግ ነው። ሰዎች እግዚአብሔርን እንዲታዘዙ ግብፅም ሆነ ፈርዖን ከፈቀደ እግዚአብሔርን እንዲታዘዙ እንዲረዱ ነው። የእስራኤል ልጆች ደግሞ በአምላካቸው እንዳያፍሩ አንገታቸውን እንደደፉ በመከራቸው እንዳይቀጥሩ ህዝቡን ሊታደጋቸው ነው ታምራት የሰራው። ከዚህም በኋላ የእስራኤል ህዝብ በአምላካቸው በእግዚአብሔር የበለጠ እንዲታመኑ እና በዘላለም አምላክ በእግዚአብሔር መታመናቸውን እንዲቀጥሉ ነው የታምራት የሚሰራው። ለነ ሙሴና ለነ አሮን ክብር አይደለም። ለራሳቸው ክብር ቢጠይቁ ኖሮ ኃጢአት ይሆን ነበር፣ እግዚአብሔርም አይተባበራቸውም ነበር፣ እነሱን የሚቀጥሏቸው ነበር። ዛሬ የመንፈስ ቅዱስ የጸጋ ስጦታዎችን በምንጠቀምበት ጊዜ አንዱ ችግራችን ምንድን ነው? የምንጠይቀው በተሳሳተ ሞቲቭ፣ በስውር ሞቲቭ ራሳችን ታዋቂ አገልጋዮች ለመምሰል እንጂ እግዚአብሔር እንዲከብር ላይሆን ይችላል። ያ ሲሆን ደግሞ እግዚአብሔር ሞቲቫችንን ውስጣዊ እይታችን ሲያይ እግዚአብሔር ያንን ነገር እንደ ስታያፍ ነገር እና የአገልግሎት ጸጋችን ሞገሻችን ይገፈፋል። ነገር ግን የዚህ አይነት ፈተና በሙሴና በአሮን አናይም። እግዚአብሔር አምላክ እንዳሳያቸው ያደርጉ ነበር። በዘመናችን ያሉ የእግዚአብሔር ሰዎች አገልጋዮች እግዚአብሔር እንዳሳያቸው እግዚአብሔር እንዳሳያን ማገልገልን መቀጠል አለብን። ለራሳችን ክብር ብለን አንድ ነገር እንኳን ብናደርግ ከሰዎች በጥበብ ብንሰውር እግዚአብሔር ያያልና እግዚአብሔር በስውር ያየውን በግልጽ ሞገስን ይነሳናል። ልዩነቱ እዚህ ላይ ነው። ዛሬም እግዚአብሔር ይሰራል። ልክ ያን እንዳደረገ ዛሬም እግዚአብሔር ሊያደርግ ይችላል። የእምነት ጉዳይ ነው፣ የመታዘዝ ጉዳይ ነው፣ ለእግዚአብሔር ክብርን የመስጠት ጉዳይ ነው መሆን ያለበት። ትምህርቱ እንግዲህ ዋናው የትምህርቱ ማዕከላዊ ሀሳብ ይሄ ስለሆነ ይህንን እንዳንረሳ። በኋላ የጸጋ ስጦታዎች አጠቃቀምን በምንነጋገርበት ጊዜ በአሁኑ ጊዜ የእግዚአብሔር ክብር በሙላት እንዳይገለጽ እንቅፋት የሚሆኑ ነገሮችን እና በትክክል የጸጋ ስጦታዎችን በመጠቀም ለወንጌል መስፋፋትና ለሰዎች ደህንነት ነው የምንጠቀምበትን አካሄድ እናያለን። እንግዲህ ያው ነው ታምራቱን ቀጠለ። እነዚህም ባሪያዎች ለእግዚአብሔር በመታዘዝ ይህንን ማድረግ ቀጠሉ። እንግዲህ እንደዚህ እንደተባለው ቁጥር ስምንት ላይ ምዕራፍ ዘጠኝ ማለት ነው። እግዚአብሔር ሙሴና አሮንን እጃቸውን ይባላል። የከብቶችን መግደል ማራያ ቁጥር 5 ላይ ያለው ነው። በዚህ ጊዜ ማለት ነው ለዚህ ቀጠሮ ሰጣ። እዚህ ላይ ጊዜውን እራሱ ስፔሲፋይ አድርጎ የምናገረው በትክክል እግዚአብሔር እንዳደረገ እንዲያውቁ ነው። በዚያን ጊዜ እግዚአብሔር ስፔሲፋይ ባደረገው ጊዜ ማንም ያንን ታምራት ሊሰራ አይችልም። ተንኳዮች ቢሞክሩም እንዳይችሉ እግዚአብሔር ያንን በታላቅነቱ ያንን እንዲያደርግ እግዚአብሔር ብቻ እንዳደረገ እንዲያውቁ ነው። ታምራት መሆኑንም እግዚአብሔር ብቻ እንደሚያደርግ እንዲረዱ ማለት ነው። ያንን ነገር በነገው አደረገ። የግብፅ ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድ እንኳን አልሞተም። ፈርዖንም ላከ እነሆ ከእስራኤል ልጆች ከብት አንድ እንኳን አልሞተም። ሄዶ አዩ ማለት ነው። የፈርዖን ሰዎች እስራኤሎች እንደዛ በዚህ ነገር እንዳልተነኩ የፈርዖን ልብ ግን አሁንም ደነደነ። ህዝቡን አሁንም አለቀቀም። ቁጥር 8 ላይ ይቀጥላል። እንግዲህ ለደንዳናው እንግዲህ ጡጫው ይሄ ቅጣቱ ይቀጥላል። ሁልጊዜ የማይታዘዝ ሰው ይቀጣል። ብልህ ሰው ግን የእግዚአብሔርን ድምፅ በመስናት በመስማት በመቀጣት ፈንታ በረከቱን እየኮመኮመ ይኖራል። ትዕቢተኛ እንደዚሁ ነው። በአሁኑ ዘመንም እግዚአብሔር እየተናገረ በዚህ መልክ እየተቀጠቀጡ በመከራ እየተቀጠቀጡ የሚሞቱ ሰዎች አሉ ባለመታለል። ነገር ግን የእነዚህ ሰዎች ሞት የእግዚአብሔር ፈቃድ ሳይሆን ራሳቸው እግዚአብሔርን ሰምተው እንዲታዘዙ በመታዘዝም ያለውን በረከት እንዲያገኙ እንጂ በዚህ መልክ እንዲሞቱ አልነበረም። ግን እነሱ ካልፈቀዱ እንግዲህ ይሄ ያንን አቋም መውሰድ የእነሱ ኃላፊነት ነው። እነሱ ካልወሰዱ እግዚአብሔር ምንም ባለው በኃይሉ ምክንያት ያንን አያደርግም። እሱ ከፈቀደ ግን እነሱ ግን አቋማቸው ለውጠው ለእግዚአብሔር ክብርን ከሰጡ እግዚአብሔር ደግሞ እነዚህ ሰዎች ይፈውሳቸዋል፣ ይባርካቸዋል። በመቅጣትና በዚህ መልክ እነሱ በማቆሳቆል ፋንታ ማለት ነው። እግዚአብሔር ሙሴን እና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ። ሙሴም በፈርዖን ፊት ወደ ሰማይ ይበት ነው። በፈርዖን ፊት ይሄንን አመድ ማለት ነው ይበት ነው። ሙሴም በፈርዖን ፊት ወደ ሰማይ ይበት ነው። እርሱም በግብፅ አገር ሁሉ ትቢያ ይሆናል። በግብፅም አገር ሁሉ በሰውና በእንስሳ ላይ ሻይን የሚያወጣ ቁስል ይሆናል አላቸው። ከምድጃውም አመድ ወሰደው፣ በፈርዖን ፊት ቆሞ ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻሂን የሚያወጣ ቁስል ሆነ። ቁስል ሆነ በምድር ሁሉ በእንስሳም በሰው። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉ። እግዚአብሔር ይመስገን። አሁን እነዚህ የሚፎካከሩ ጠላታቸውን በቁስል ተመቱ። እንግዲህ ተመልከቱ የእግዚአብሔር ክብር በዲያብሎስ ላይ ሲሰራ። ስለዚህ ጠንቋዮችም ቁስል ነበረባቸው፣ በሙሴ ፊት መቆም አልቻሉ። ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔር ለሙሴ እንደተናገረው አልሰማቸውም። አሁንም ቀጠሉ። ይሄ ሁሉ እየሆነ የሚገርም ነው። ይሄ ሁሉ እየሆነ የእግዚአብሔርን ክብር አለመቀበል ደግሞ እግዚአብሔር ልቡን አደነደነ ይላል። ቅጣቱ እስኪበቃ ድረስ የመጨረሻ ደረጃው የመጨረሻ ቅጣቱን እስኪቀጣ ድረስ እንግዲህ ከዛ በኋላ በመጨረሻም በዚህ ባለመታዘዝ ቀጥሎ ደግሞ የሚሆነው ነገር እናያለን። እግዚአብሔር ሙሴን አለው፣ ማልዴ ተነሳ፣ በፈርዖን ፊት ቆመ በለው፣ እንዲህ በለው የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝብን ልቀቅ፣ በምድር ሁሉ ላይ እንደ እኔ ያለ እንደሌለ ታውቅ ዘንድ በሰውነት በባሪያዎችህም በሕዝብም ላይ መቅሰፍትን ሁሉ አሁን እልካለሁ። አሁንም እንደ እኔ ያለ አምላክ እንደሌለ የግብፅ አምላክ እነዚህ ጠንቋዮች የሚያነሱት አምላክ እርሱ አምላክ እንደሆነ የእነሱ አምላክ እንደሆነ እንደ እኔ ያለ አምላክ እንደሌለ ታውቅ ዘንድ እግዚአብሔር በክብሩ ከማንም ጋር አይደራደርም። እግዚአብሔር ክብሩን የሚነካውን እግዚአብሔር አያልፍም። የእግዚአብሔርን ክብር እንዳነካ እግዚአብሔር ይጠብቀን። አሁን ፈርዖን እግዚአብሔር አምላክ እንደሆነ ይህንን ነገር እውቅና መስጠት አልፈለግም። አሁን እግዚአብሔር ደግሞ እርሱ በኃይሉ እያየ በሕይወት እያለ የህዝብ እልሃለሁ እንዳትለቃቸው ገና በሕዝቤ ላይ ትታበያለህ። እነሆ ነገ በዚህ ጊዜ ከተመሰረተ ጀምሮ እስከ ዛሬ ድረስ እንደሱ ያለ በግብጽ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብያለሁ። በሜዳ የተገኘ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታል። አሁን እንግዲህ ላክ ከብቶችንም በሜዳ ያለውን ሁሉ አስቸኩል። ከፈሪውንም ባሪያዎች የእግዚአብሔር ቃል ይፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሸ። የእግዚአብሔርን ቃል ያላሰበ ባሪያዎቹና ከብቶቹን በሜዳ ተወ። አሁን እዚህ ላይ ተመልከቱ። እንግዲህ እዚህ ላይ ይሄ በጣም ይሄንን ክፍል ምናልባት በሚቀጥለው ጊዜ ብናየው ጥሩ ነው። አሁን ሰዓታችን የቤት ማቆም ስላለብኝ ይህንን ሙሉ እያሉ ለእግዚአብሔር አልታዘዝ አሉ። ይህንን ሙሉ ግን እግዚአብሔር ምንድን ነው ብለው እነሱ እኔ አምላክ እንደሆንኩ ራሳችሁ እንድታውቁ። አሁን ይህንን ነው እግዚአብሔር እልህ በእልህ ይህንን እየሰራ ያለው እና እንዲህ አይነት ድንቅ አምላክ ነው የምናመልከው። እንጸልያለን አምላካችን ስለ ኃያልነትና ስለ ታላቅነት ስለ ክብር የዘላለም ምስጋናና ክብር እንሰጣለን። እንዳንተ ያለ አምላክ በሰማይ በምድርም የለም። ይህንን እኛም እግዚአብሔር ሆይ እንመሰክራለን። ክብር ላንተ ይሁን። ጌታ አምላካችን ሆይ ይህንን የተማርነውን ትምህርት በማስተዋል ጌታ ላንተ ክብር እንድንሰጥ እርዳን። በኢየሱስ ክርስቶስ ስም አሜን።